America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 15 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
ኢትዮጵያ የትምህርት ስርዓት ለውጥ አደረገች።
መዋቅሩ ግን 2-4 እንዲሆን ተደርጓል። የስድስት ዓመት የአንደኛ ደረጃ ትምህርት፣ የሁለት ዓመት የመካከለኛ ደረጃ ትምህርትና የአጠቃላይ ሁለተኛ ደረጃ ትምህርት የአራት ዓመት ፕሮግራም ሆኖ ተማሪዎቹ እስከ 18 ዓመታቸው የአጠቃላይ ትምህርት እንዲሳተፉ የሚል ለውጥ አለው።
የትምህርት ሚኒስትር ዶክተር ጥላዬ ጌቴ ለአሜሪካ ድምፅ ከሰጡት ማብራሪያ የተቀነጨበ ነው። ዘገባውን በአብይ ርዕስ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና።
በምስራቅ ሐረርጌ ዞን የቁልቢ ገብርኤል ገዳም አስተዳዳሪ የሆኑት መልካ ኃይለ ቆመስ አባ እንቁስላል ከቅዳሴ መልስ በቤታቸው ሞተው መገኘታቸውን ተከትሎ በተነሳ ተቃውሞ አንድ ሰው ሞቶ አምስት ሰዎች መቁሰላቸውን ምንጮች ለቪኦኤ አስታወቁ። ቆመሱ በአስተዳዳሪነት ተሹመው ከመጡ ገና 4 ወራቸው ሲሆን ከህዝብ ጋርም ተቀራርበው ይሰሩ እንደነበር ተገልጿል። ሞታቸውን ተከትሎ ለተቃውሞ የወጣው የከተማዋ ነዋሪ ከፖሊስ ጋር ተጋጭቶ አንድ ታዳጊ ሲሞት 5 እንደቆሰሉ ያገኘነው መረጃ ያመለክታል። ስለ ጉዳዩ ከፖሊስ መረጃ ለማግኘት የተደረገው ሙከራ አልተሳካም። አዲስ ቸኮል ዝርዝር አለው።
ከአራት ወር በፊት የቁልቢ ገብርኤል ገዳም አስተዳዳሪ ሆነው ወደ ቁልቢ ከተማ የመጡት መልአከ ኃይል ቆሞስ አባ እንቁስላሴ ከትላንት ወዲያ ከቅዳሴ መልስ በቤታቸው ሞቶ መገኘታቸው ተገልጿል። የቆሞሱ ሞት ሆን ተብሎ የተቀነባበረ ግድያ ነው ብሎ ያመኑ የከተማዋ ነዋሪዎች ድርጊቱን በመቃወም ሰላማዊ ሰልፍ ወጥተው ነበር። ሆኖም ተቃውሞው መልኩ መቀየሩንና በዚህም ጉዳት መድረሱን የከተማው ነዋሪ አቶ አዱኛ ኃይሌ በተለይ ለቪዮ አስታውቀዋል።
አንደኛ ጥሩ 27 ዓመት ምንም ያለማ ሀገሩ መጥቶ በሶስት ወር ለውጥ አመጡ፣ ልማት አመጡ። ቤተ ክርስቲያኑ ላይ 27 ዓመት ዝርፊያ ይካሄድ ነበር። ያንን ዝርፊያ ያስቆሙ። ከዛ በኋላ ያው ምርመራ ነው ያጣራው። ይህ ነው ብለን እኛ ማለት ስለማንችል አሁን ውጤቱ ያው ምኒልክ ሆስፒታል ሲያቅር ምንቆ ከሞቱ በኋላ ልጆቹ፣ ህዝቡ ተባበረ። ገበሬ ማህበር ማየት ማመን ነው እና በልማቱ ተደስቶ ህዝቡ ሰውዬን የገደለ ፊት ቀርቦ ለሲቲ ውሳኔ ይሰጣል ብሎ ሰላማዊ ሰልፍ አደረገ። ሰላማዊ ሰልፉ በሰላም ተጠናቆ ወረዳው አስተዳዳሪ መጥቶ አባገዳም ባለበት አደረጉ። ልጆቹ በመሀል መጥቶ መንገድ ዘጉ መሰለኝ። መንገድ ክፈቱ አትክፈቱ በመሀል ላይ በራሪ ጥይቶች ሰው አቆሰለ፣ 5 ሰው ቆሰለ። ከአራቱ እየታከሙ ነው። አንዱ የ8 ዓመት ልጅ ትላንትና ሞቶ ተቀበረ። ይሄ ነው በቃ ባጭር።
መልአከ ኃይል ቆሞስ አባ እንቁስላሴን በተመለከተ ደረጃ የተባለ የቁልቢ ከተማ ነዋሪ እንዲህ ይላል።
መልአከ ኃይል ቆሞስ አባ እንቁስላሴ ለአካባቢውን ባህል ቋንቋ የሚችሉ ቁልቢን የሚመጥኑ በቃ ለቁልቢ የሚያስፈልጉ ሰው እሳቸው ነበሩ። ከዚህ በፊት የነበሩት ሰዎች እንደሳቸው አይነት ሰው አልነበሩም። ምክንያቱም ባህሉን ቋንቋውን የሚችሉ በቤተ ክርስቲያን እውቀታቸው ደግሞ ሙሉ በኩል በስብከተ ወንጌል በቤተ ክርስቲያን አገልግሎታቸው ህዝቡን ለማስተባበር ያላቸው ፍላጎት በጣም በጣም የሚገርሙ ሰው ነበሩ። በዚች በጥቂት ጊዜ ውስጥ እንዳየናቸው አካባቢው ላይ ትልቅ ድንጋጤን የፈጠረው እንዲያውም ያለፉት 27 ዓመታት የህዝቡ እንባና ጸሎት መልስ ነበሩ ማለት ይቻላል። ሰውየው እና ግን እንደዚህ ረጅም እክል ነበራቸው። ይህን ሁሉ 3 ወር ጊዜ ውስጥ እንደዚህ መሆናቸው በጣም ሁላችን አስደንግጦናል፣ አሳዘነን።
የቆሞሱ አስከሬን ለምርመራ ወደ አዲስ አበባ ሚኒሊክ ሆስፒታል የተላከ ሲሆን የሜታ ወረዳው አመራሮችን በዛሬው ዕለት የቁልቢ ከተማ ነዋሪዎችን እንዳወያዩ ያገኘነው መረጃ ያመለክታል። ስለ ጉዳዩ ከወረዳ ፖሊስ መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባው እናመሰግናለን። ጀነራል አብዱል ፈታህ አልቡርሃን ወታደራዊና ሲቪሎችን ያካተተው መማክርት መሪ በመሆን ቃለ መሐላ ፈጸሙ። ሉዓላዊ መማክርቱ በዚያች ሀገር ብሔራዊ ምርጫ እስከሚካሄድበት ጊዜ ድረስ አገሪቱን ያስተዳድራል። ሱና የተባለው የመንግስቱ ዜና አገልግሎት በዘገበው መሰረት ጀነራል አብዱል ፈታህ አልቡርሃን ዛሬ ነው ቃለ መሐላውን የፈጸሙት። ሌሎች የመማክርቱ አባላትም በስነ ስርዓቱ መሰረት ቃለ መሐላ ፈጽመዋል። መማክርቱ 11 አባላት አሉት። ጀነራል ቡርሃን ባለፈው ሚያዝያ ወር ለሶስት አስርት ዓመታት ያህል የአገሪቱ ፕሬዚዳንት የነበሩትን ኡማር አልበሽርን ከስልጣን ያስወገደውን ወታደራዊ ምክር ቤት ሲመሩ የቆዩ ናቸው። አዲሱ መማክርት የተመሰረተው ወታደራዊ መሪዎችና በሲቪሎች የሚመራ መንግስት እንዲመሰረት ሲጠይቁ በቆዩት ተቃዋሚዎች መካከል በተደረገ የስልጣን ክፍፍል ስምምነት መሰረት ነው። ወታደራዊ መሪ ሉዓላዊውን ምክር ቤት ለ21 ቀናት ይመራሉ። የሲቪል መሪው ደግሞ ለቀጣዮቹ 18 ወራት ያህል ይሆናል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግሪንላንድን ለመግዛት ያቀረቡትን ሐሳብ የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን ባለመቀበላቸው ዴንማርክን ለመጎብኘት የነበራቸውን እቅድ መሰረዛቸው አስገርሞኛል ሲሉ ጠቅላይ ሚኒስትሯ ተናግረዋል። የአርክቲክ ሀገር የሆነችው ግሪንላንድ የዴንማርክ አገዛዝ አካል ነች። የፕሬዚዳንቱን ጉብኝት በጉጉት ስንጠባበቅ ነበር፣ ዝግጅት ላይ ነበርን ሲሉ ኮፐንሃገን ላይ ለጋዜጠኞች ገልጸዋል። ጉብኝቱ ከዩናይትድ ስቴትስ ጋር ያለንን ቅርብ ግንኙነት ለማክበር የሚያስችል መልካም እድል ነበር። ዴንማርክና ዩናይትድ ስቴትስ ስላሏቸው ብዙ የጋራ ጥቅሞች ለመነጋገር በጉጉት ስንጠባበቅ ነበር ብለዋል የዴንማርኳ ጠቅላይ ሚኒስትር። ትራምፕ እንደ አውሮፓ አቆጣጠር መስከረም 1ና 2 ዴንማርክን ለመጎብኘት የነበራቸውን እቅድ ትላንት ሰርዘዋል። ዴንማርክ በጣም ልዩ የሆነች ሀገር ናት፣ ህዝቧም ግሩም ነው ካሉ በኋላ ፕሬዚደንት ትራምፕ ፍሬድሪክሰን ግሪንላንድን ስለ መሸጥ ጉዳይ የመነጋገር ፍላጎት እንደሌላቸው በመግለጻቸው ታቅዶ የነበረውን ጉብኝት ለሌላ ጊዜ አቆየዋለሁ ብለዋል። ግሪንላንድ ለሽያጭ እንደማትቀርብ ጠቅላይ ሚኒስትሯ አስቀድመው ግልጽ በማድረጋቸው ዩናይትድ ስቴትስንና ዴንማርክን ትልቅ ወጪ ከማውጣትና ከብዙ ልፋት አድነዋል በማለትም ጠቅላይ ሚኒስትሯን አሞግሰዋል። ግሪንላንድን አንሸጥም ማለታችን የመልካም ግንኙነታችንን ባህሪ አይለውጥም ብለዋል ጠቅላይ ሚኒስትሯ።
የየመኑ ሁቲ አማጽያን ትላንት ማታ MQ-9 የተባለ ድሮን ወይም ሰው አልባ ተዋጊ አውሮፕላን መጥተው መጣላቸውን አንድ የአሜሪካ ወታደራዊ ባለስልጣን ለአሜሪካ ድምጽ ገለጡ። ባለስልጣኑ ስማቸውን ሳይገልጹ ለአሜሪካ ድምጽ በሰጡ ቃል ሰው አልባ አውሮፕላኑን መጥተው የጣሉት ሁቲዎች ቢሆኑም ያን ማድረግ ያስቻለቻቸው ግን ኢራን ናት ብለዋል። በድሮኑ በሁቲዎች ቁጥጥር ስር ካለችው ሰንአ ደቡብ ምስራቅ በሚገኝ ደሃማር ላይ እንደተመታ ሌላ የአሜሪካ ባለስልጣን ገልጠዋል። ድሮኑ የተመታው በዩናይትድ ስቴትስና በኢራን መካከል ውጥረቱ በከረረበት ወቅት ነው።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ከጾታ ጥቃት ጋር በተያያዘ ተከሰው እስራት የተፈረደባቸው ካርዲናል ጆርጅ ቴል ጉዳይ እንደገና እንዲታይ የቀረበለትን የይግባኝ ጥያቄ አንድ የአውስትሬሊያ ፍርድ ቤት ውድቅ ማድረጉን ቫቲካን እንደምትቀበል አስታውቃለች። ካርዲናል ቴል ጥፋተኛ አለመሆናቸውን ደጋግመው እየተናገሩ በመሆናቸው አቤቱታቸውን እንደገና የማቅረብ መብት እንዳላቸው ከአቡኑ መንበረ ጽሕፈት ቤት የወጣ ማስታወሻ አመልክቷል። ለከፍተኛው ፍርድ ቤት አቤቱታ ማስገባት ይኖርባቸው እንደሆነ ለመወሰን የካርዲናሉ ጠበቆች የተላለፈውን ፍርድ እየመረመሩ ናቸው ተብሏል። ሮም ያለችው ሪፖርተራችን ሳቢና ካስቴል ፍራንኮ ያጠናቀረችው ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
የካቶሊካዊት ቤተ ክርስቲያን ጠቅላይ ቤተ ክህነት የገንዘብ ኃላፊ የነበሩት የ78 ዓመቱ አውስትራሊያዊ ካርዲናል ጆርጅ ፔል ቢያንስ ለመጪዎቹ 3 ዓመታት ወህኒ መቆየት ይኖርባቸዋል ተብሏል። ጠበቆቻቸው ያቀረቡትን የይግባኝ ማመልከቻ የቪክቶሪያ ግዛት ይግባኝ ሰሚ ችሎት ውድቅ ካደረገባቸው በኋላ ቫቲካን የፍርድ ቤቱን ውሳኔ እንደምትቀበልና እንደምታከብር የብፁዕ አቡነ ፍራንሲስ ቃል አቀባይ ማቲው ብሩኒ በሰጡት መግለጫ አስታውቀዋል።
As the proceedings continue to develop, the Holy See recalls that the cardinal has always maintained his innocence.
የፍርዱ ሂደት እየተከናወነ ባለበት ሁኔታ ካርዲናሉ ጥፋተኛ አለመሆናቸውን በሙሉ የፍርድ ወቅት በተከታታይ ሲናገሩ መቆየታቸውን ቅድስት ቤተክህነት ልብ ትላለች። ለከፍተኛው ፍርድ ቤት አቤት የማለት መብት አላቸው።
ጠበቆቻቸው አቤቱታቸውን ለከፍተኛ ፍርድ ቤት ለማስገባት የ28 ቀናት ጊዜ እንዳላቸው ታውቋል። ካርዲናል ፔል የተከሰሱትና የጥፋተኝነት ብይንም የተላለፈባቸው ከ19 ዓመታት በፊት የሜልቦርን ሊቀጳጳስ በነበሩ ጊዜ የ13 ዓመት ዕድሜያቸው ላይ በነበሩ ሁለት ወንድ ታዳጊዎች ላይ የወሲብ ጥቃት ፈጽመዋል በሚል ነው። ካርዲናሉ በ6 ዓመት እስራት እንዲቀጡ ተፈርዶባቸዋል። ይግባኝ ካሉና ጥያቄያቸው በከፍተኛው ፍርድ ቤትም ውድቅ ከተደረገ ከ3 ዓመት በኋላ በአመክሮ ወይንም በመረት የመውጣት እድል እንዳላቸው ተገልጿል።
በመጨረሻም አድማጮች ስፖርት። የኢትዮጵያ እድሜያቸው ከ15 ዓመት በታች የሆኑ ታዳጊዎች ብሔራዊ ቡድን ዛሬ ባደረገው ወሳኝ ግጥሚያ በሩዋንዳ ብሔራዊ ታዳጊዎች ቡድን 3-0 በመሸነፉ ወደ ግማሽ ፍጻሜ የማለፍ እድሉ በዚሁ ተቀይቷል ይለናል። በሌላ በኩል ታንዛኒያ ደቡብ ሱዳንን 4-0 በሆነ ሰፊ ውጤት አሸንፋለች።
ዛሬ ሰኔ 21 2019 ሶስተኛና ወሳኝ ጨዋታውን ያደረገው የኢትዮጵያ ብሔራዊ ቡድን በሩዋንዳ ብሔራዊ ቡድን 3-0 በሆነ ውጤት በመሸነፉ ለግማሽ ፍጻሜ የማለፍ እድሉ ተቀጭቷል። የኢትዮጵያ ብሔራዊ ቡድን ተጫዋቾች ተደጋጋሚ ሙከራዎችን ቢያደርጉም በአካላው ብቃት ማነስ ጎል ማስመዝገብ ባለመቻላቸው ለመሸነፍ ተገደዋል። በሌላ በኩል ታንዛኒያና ደቡብ ሱዳን ባደረጉት ጨዋታ ታንዛኒያ ደቡብ ሱዳንን 4-0 በሆነ ሰፊ ውጤት አሸንፏል። በምድብ 2 ከሚገኙ ብሔራዊ ቡድኖች ኡጋንዳና ሩዋንዳ ወደ ግማሽ ፍጻሜ የማለፍ ሰፊ እድል ያላቸው ብሔራዊ ቡድኖች ናቸው። በወጣው የጨዋታ መርሃ ግብር ነገ ኤርትራ ከኬንያ፣ ሶማሊያ ደግሞ ከደቡብ ሱዳን ጋር ይጫወታሉ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሀን ለዘገባው እናመሰግናለን። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንዶች በናይል ሳት ቪኦኤ 24 በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 15 2011 ዓ.ም ምሽት ፕሮግራማችን ነው። በአሃዱ ሬዲዮ 94.3 ላይም በቀጥታ ልትከታተሉን ትችላላችሁ።
ጤና ይስጥልን። እንደምን አመሻችሁ። አስተናጋጆቻችሁ አዳነች ፍስሐዬና
አሉላ ከበደ ነን።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አድምጡ።
ሴቶች ወደ መሪነት ሲዘልቁ ባለባቸው ችግሮችና ፈተናዎች ላይ የመከረ ውይይት አዋሳ ላይ ተካሄደ።
ሴት ልጅን መልከፍ፣ ሴት ልጅን መንገድ ላይ ማማለት፣ ጉንተላ ምናምን በጣም ኖርማል የሆነ ነገር እንዴት ታይቶ ይታለፋል? እሸትና ቆንጆ ምናምን ተብሎ ተዘፍኖ የለ ወይ እንዴት ምናምን የሚሉ ሰዎች አሉ።
በአዋሳ ዩኒቨርሲቲ የኤችአይቪ መከላከልና የጾታ ማጎልበት ማዕከል ዳይሬክተር ወይዘሮ ትዕግስ ከበደ ናቸው። የሰማችሁትም ከውይይቱ መድረክ የተቀነጨበ ነው። በምሽቱ የሴቶች ክፍለ ጊዜ ዘገባ ይዘናል። አሁን አድማጮች የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ ነው የምንሻገረው። የዕለቱን አብይ ርዕስ ነው።
ኢትዮጵያ ላለፉት 24 ዓመታት ስትሰራበት የቆየችውን የትምህርት ስርዓት ከመጪው አዲስ ዓመት ጀምሮ እንደምታሻሽል የትምህርት ሚኒስትር ዶክተር ጥላዬ ጌቴ ለአሜሪካ ድምፅ በሰጡት መግለጫ አስታውቀዋል። ከቅድመ መደበኛ ትምህርት እስከ ከፍተኛ የትምህርት ተቋማት የሚደርሱ አዳዲስ አወቃቀሮች ይፋ መደረጋቸውንም ሚኒስትሩ ገልጸዋል። ግብረ ገብን የመሰሉ ትምህርቶች እንዲመለሱ ሲደረጉ የሀገሪቱን ኢኮኖሚያዊ ርዕዮተ ዓለምን ያገናዘበ የከፍተኛ ትምህርት አወቃቀሮች እንደሚወቀሩበትም ዶክተር ጥላዬ ተናግረዋል። ሀብታሙ ስዩም ዝርዝር አለው።
ሩብ ምዕተ ዓመታት ያክል በሥራ ላይ የነበረውን የትምህርት ሥርዓት በጎ የሆኑ ጎኖቹና እንከኖቹን በመመርመር እንደ አዲስ ማሻሻል እንዳስፈለገ የነገሩን የትምህርት ሚኒስትር ዶክተር ጥላዬ ጌቴ ማሻሻያው ነባረውን የአጠቃላይ ትምህርት እርከን በመቀየር እንደሚጀመር ይናገራሉ።
መዋቅሩ ግልጽ 2-2-4 እንዲሆን ተደርጓል። የስድስት ዓመት የአንደኛ ደረጃ ትምህርት፣ የሁለት ዓመት የመካከለኛ ደረጃ ትምህርት እና የአጠቃላይ ሁለተኛ ደረጃ ትምህርት የአራት ዓመት ፕሮግራም ሆኖ ተማሪዎቹ እስከ 18 ዓመታቸው የአጠቃላይ ትምህርት እንዲሳተፉ የሚል ለውጥ አለው።
ከአጠቃላይ ትምህርት እርከን ለውጥ በመቀጠል ከቅድመ መደበኛ እስከ ከፍተኛ ትምህርት ድረስ በሚሰጡ ትምህርቶች ላይም የይዘትና አቀራረብ ለውጥ ስለመደረጉም ዶክተር ጥላይ ነግረውናል። ለወትሮው የቅድመ መደበኛ ትምህርት ላይ ከፍተኛ ተሳትፎ ሲያደርጉ የነበሩት በግሉ ዘርፍ የተሳተፉ ወገኖች ናቸው። አሁን ላይ ግን ከመደበኛው ትምህርት ጋር አብሮ መንግስትም እንደሚሳተፍበት ሚኒስትሩ ነግረውናል። አጠቃላይ ትምህርቶች የሚሰጡባቸው ቋንቋዎችና እንደ አዲስ የተካተቱ ትምህርት አይነቶችም በለውጥ ውስጥ እንደታሰበባቸው ጠቁመዋል።
ቋንቋ እንደተመለከተ ነው። ተማሪዎች በአንደኛ ደረጃ በአፍ መፍቻ ቋንቋቸው እንዲማሩ፣ ከሶስተኛ ክፍል ጀምሮ ደግሞ የኦፊሴላዊ ቋንቋን እንዲማሩ፣ እንግሊዘኛን ከአንደኛ ክፍልና ከዘጠነኛ ክፍል ጀምሮ በማስተማሪያ ቋንቋነትና በሳብጀክትነት እንዲሰጥ፣ እንደዚሁም ደግሞ ለሀገር ውስጥ መግባቢያ እንዲያገለግል ሌላ ተጨማሪ ቋንቋ በየክልሎች ምርጫ እየተደረገ ተጨማሪ ቋንቋ የሚማሩበት ስርዓት እንዲዘረጋ በጥናት ላይ ተመስርቶ ምክረ ሀሳብ አለ። ሌላ የሙያ ትምህርት አብሮ ተካቶ ቅድመ መደበኛ ጀምሮ እስከ 12ኛ ክፍል ቮኬሽናላይዝ የሚሆንበት ስርዓት ይዘረጋል። ከአንደኛ እስከ 6ኛ ክፍል ደግሞ የግብረ ገብነት ትምህርት ወይም የሞራል ትምህርት እንዲማሩና ሀገራቸውን የሚያውቁ እርስ በርሳቸው የሚከባበሩ በመልካም ስነ ምግባር የታነጹ እንደሆኑ ከ7ኛ ክፍል በኋላ ደግሞ የስነ ዜጋ ትምህርት የሚሰጥበት ስራ ከመንድ ተደርጓል።
ቀደም ባለው አሰራር ወደ ከፍተኛ ትምህርት ተቋማት መዘጋጃ እርከን ወይም ፕሬፓራቶሪ ስኩል ለመግባት የሚሰጠው የ10ኛ ክፍል ፈተና ቀሪ መደረጉን፣ በምትኩ በከፍተኛ ሁለተኛ ደረጃ ትምህርት ቤቶች እርከን ላይ የቴክኒክና ሙያ ትምህርቶችን ጨምሮ ተማሪዎች እንዲቀስሙ እንደሚደረግም ሰምተናል።
የሁለተኛ ደረጃ ትምህርት ቤቶቻችን አብዛኞቹ አጠቃላይ ሁለተኛ ደረጃ ትምህርት ይሆናሉ። በተመረጡ ሁለተኛ ደረጃ ትምህርት ቤቶች ደግሞ የሙያ ስልጠና የፍላጎት ያላቸው ተማሪዎች የሚገቡባቸው የሁለተኛ ደረጃ ትምህርት ቤቶች እንዲኖሩ ይደረጋል። መሰረታዊ የቴክኒክና ሙያ ስልጠና ይሰጣሉ። ከዚህ ከመሰረታዊ የቴክኒክና ሙያ ስልጠና በሁለተኛ ደረጃ የሚያልፉ ተማሪዎች ደግሞ በልዩ የማትሪክ ፈተና ወደ አፕላይድ ሳይንስ ዩኒቨርሲቲዎች የሚሄዱበት ስርዓት እንዲዘረጋ ተደርጓል። የመጀመሪያ አመት የመዘጋጃ ፕሮግራም እንዲሆንና ከዚህ በፊት የመሰናዶ ሁለተኛ ደረጃ ትምህርት የነበረው የአጠቃላይ ሁለተኛ ደረጃ ትምህርት አካል እንዲሆን የስራያችን ፈተናው ይቆምና ተማሪዎቹ የሁለተኛ ደረጃ ትምህርት ለስራ የሚያዘጋጅና ለከፍተኛ ትምህርት መግቢያ ሆኖ የሚዘጋጅ እንዲሆን ተደርጎ የአጠቃላይ ዜጎች እስከ 18 ዓመታቸው በአጠቃላይ ትምህርት እንዲቆይ ይደረጋል።
የከፍተኛ ትምህርት ስልጠናን በተመለከተ ዩኒቨርሲቲዎች የጥናትና ምርምር ዩኒቨርሲቲ፣ የተግባር ሳይንስ ዩኒቨርሲቲና የአጠቃላይ ትምህርት ዩኒቨርሲቲ በሚል ከሀገሪቱ የሰው ኃይል ፍላጎት ጋር በሚጣጣም መልኩ እንደሚዋቀሩም ዶክተር ጥላይ ነግረውናል። ከቀደመው በተለየ ወደ ዩኒቨርሲቲ የሚገቡ ተማሪዎች 4 ዓመታትን በትምህርት ያሳልፋሉ። ከዚህ መካከል አንደኛው ዓመት አጠቃላይ ሀገራዊ ግንዛቤ ላይ ትኩረት እንደሚያደርግ ጠቅሰዋል።
ተማሪዎቹ ወደ ዩኒቨርሲቲ በሚገቡበት ጊዜ የሚዘጋጁበት የሀገራቸውን ታሪክ፣ የሀገራቸውን ጂኦግራፊ፣ አንትሮፖሎጂ፣ የቴክኖሎጂ ጋር የሚተዋወቁበትና በተቻለ መጠን ምርጫቸው ከሁለተኛ ዓመት በኋላ በውጤታቸውና በፍላጎታቸው እየታየ የሚመደቡበት ስነ ምግባር ይኖራል።
ከተማሪዎች የተግባር ልምምድ እንዲሁም ከውጭ መጋራት ጋር የተያያዙ ለውጦችም ይደረጋሉ ተብሏል። ሀገር በቀል ቋንቋዎች የምርምርና የማስተማሪያ ቋንቋዎች እንዲደረጉ እንደሚሰራም ሰምተናል። የትምህርት ጥራት ጉድለትን በተመለከተ እንደ መንስኤ ከሚጠቀሱት መካከል አንዱ የትምህርት ፊታውራሪ እንዲሆኑ የሚመረጡ መምህራን ብቃት ዝቅተኛ የመሆኑ ጉዳይ ነው። ትምህርት ሚኒስቴር ከ2012 የኢትዮጵያ አቆጣጠር ጀምሮ ለማስተዋወቅ ባቀደው አዲስ ማሻሻያ ላይ ይህንን ችግር ለመቀነስ ብቁ መምህራንን ለመቅጠር ማሰቡን ዶክተር ጥላይ ጌቴ ይናገራሉ። በዚህም መሰረት የቅድመ መደበኛ ትምህርት መምህራን ዝቅተኛ መስፈርት 12ኛ ክፍል አጠናቆ 3 ዓመት በዘርፉ የሰለጠነ፣ ከአንደኛ እስከ 8ኛ ክፍል ማስተማር የሚፈልግ ደግሞ የመጀመሪያ ዲግሪ እንዲይዝ፣ የሁለተኛ ደረጃ ትምህርት መምህር ለመሆን ደግሞ የማስተርስ ዲግሪ እንደሚያስፈልግ ይናገራሉ። በቴክኒክና ሙያ ስልጠና የደረጃ 1ና ደረጃ 2 እርከኖች ላይ ስልጠና ለመስጠት መምህራን የመጀመሪያ ዲግሪ እንደሚጠበቅባቸው፣ ከዚያ በላይ ያሉትን ደግሞ ማስተርስ ዲግሪ፣ ተባባሪ ፕሮፌሰርና ከዚያ በላይ የትምህርት ዝግጅት ያላቸው መምህራን እንዲያስተምሩባቸው እንደሚደረግ አስታውቀዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በኦሮሚያ ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ ርዕስ እንሻገር። በኦሮሚያ ደቡብ ምዕራብ ሸዋ ዞን ኢሉ ወረዳ አዋሽ የአዋሽ ወንዝ ሞልቶ ባስከትለው መጥለቅለቅ ከ10,000 በላይ ሰው ጉዳት እንደደረሰበት ተገለጠ። በደራሽ ውሃው በወረዳው 3 ቀበሌዎች ብዙ ቁጥር ያላቸው እንስሳት መወሰዳቸውንና ከ18,000 ሄክታር በላይ የእርሻ ማሳ መውደሙን የክልሉ የአደጋ ስጋት ስራ አመራር ኮሚሽን ለአሜሪካ ድምጽ በሰጠው መግለጫ አስታውቋል። በደረሰው መጥለቅለቅ በውሃ የተከበቡ ዜጎችን ለማስወጣትም ሆነ ድጋፍ ለመስጠት ከመከላከያ ሚኒስቴር ሄሊኮፕተር ተጠይቆ እየተጠባበቁ መሆናቸውንም ኮሚሽኑ አመልክተዋል። ሙክታር ጀማል ዝርዝሩን ይዟል።
በኦሮሚያ ክልል ደቡብ ምዕራብ ሸዋ ኢሉ ወረዳ ባለፈው ቅዳሜ ምሽት የአዋሽ ሙላት 3 ቀበሌዎችን አጥልቅልቆ ነዋሪዎቹን ከመኖሪያቸው ማፈናቀሉን ነዋሪዎች ተናግረዋል። የአዋሽ ሙላት ከዚህ ቀደም ባልተለመደ ሁኔታ በከፍተኛ ደረጃ ትልቅ ውድመትም አድርሶብናል ነው የሚሉት በችግሩ ከቀያቸው የተፈናቀሉት አቶ ሞሲሳ ድንቃ።
የሚበላ ነገር የለም፣ ቤት የለም፣ የቀጥሎች ከብታለ፣ አሁን የቀሩት ደግሞ የሚበሉት ነገር የለም። ብዙ በቃ ምንም ተስፋ አለ ብሎ እየጠበቀ አይደለም። በቃ ከአሁን በኋላ እንዴት ነው የምንለ እየተጋጋባ ነው።
በአጠቃላይ እስቲ አሁን እርዳታ እየደረሰላችሁ ነው ወይ? የደረሰው ጉዳትስ ምን ምንድን ነው?
መንግስት እስካሁን ዛሬ እንዴትና ስንዴ እዚህ ደርሰዋል። የምበላ ነገር ጠፍቶ ሰው በራብ እየተጎዳ ነው። ከዚህ በፊትም ያው በየአመቱ ይህንን አንዱ አልበዛም እንጂ በቃ ይህ እንድቻለ ያው 5 አመት ጠፍቷል። ሊመንዶ ለየት ይላል። ምንድን ነው ለየት የሚያደርገው? በሌት ሰው ቤት መኖሪያ እየገባ ልብስ፣ ከብት፣ ይህል ያለች ሰቤት ይዞ እየወጣ በቃ ሰው መንገድ ላይ አሁን ቤት የለም። አሁን ከሚገርም ነገር ቤቱ ገብቶ የወጣ ቤት አይሆንም። በቃ ሸንብዋል።
አቶ ሞሲሳና ሌሎች የአሜሪካ ድምፅ ያነጋገራቸው ተፈናቃዮች ከፍተኛ ንብረት እንደወደመባቸውና ችግር እንደደረሰባቸው ተፈናቅለውም ለመረዳት ውጣ ውረድ እየገጠማቸው መሆኑንም ተናግረዋል። በችግሩ እስካሁን ድረስ ከ10,000 በላይ ሰዎች መፈናቀላቸውን የተናገረው የደቡብ ምዕራብ ሸዋ ዞን አደጋ መከላከልና ዝግጁነት መምሪያ ተፈናቃዮቹን ለመርዳት በቂ አቅርቦት ቢኖርም ተንቀሳቅሶ እርዳታውን ለማቅረብ ከፍተኛ እክል እየገጠማቸው መሆኑን ነው የጽህፈት ቤቱ ኃላፊ አቶ አለማየሁ ሽፈራው ለአሜሪካ ድምፅ የገለጹት።
አሁን አንደኛ እነኚህ 3 ቀበሌዎች ራሱ የተቀሩት አካባቢዎች እየሸፈነ ነው። አሁን መጠኑ እየጨመረ ነው የሚሄደው። እንደገና ወደ ሌሎችም ቀበሌ ተዛምቶ ዛሬ በደረሰ ሪፖርት መሰረት ሌላ አዲስ 2 ቀበሌ እየገባ ስለሆነ ይሄ ጉዳት የሚያደርሰው የህዝብ መጠን እየጨመረ ነው የሚሄደው። ከ10,000 በላይም ሊሆን ይችላል። አሁን ወደ 10,000 አካባቢ እንደሚደርስ ነው ዛሬ ባለው ሪፖርት። ማታ አካባቢ እንግዲህ ከኮሚቴዎች ጋር ቁጭ ብለን ገምግመን የመጨረሻው ሪፖርት ይታወቃል። አሁን ባለው ግምት ግን ከ10,000 በላይ ሊሆን ይችላል ማለት ነው። አሁን ያው በየቀኑ ከበላይ አካላት ጋር በሰፊው እየተነጋገርን ነው። ሰሞኑን 2 ጀልባዎች ወደዚህ አካባቢ ደርሰው ነበረ። ጀልባዎቹ በትክክል ኦፕሬት አያደርጉም፣ በዛ ምክንያት መድረስ አልቻልንም። ሌላ ተጨማሪ ጀልባ ደግሞ የአገራችን የመከላከያ ሰራዊት ባህር ኃይል ወደዚህ አቅርቧል። ወደዛ ልንገባ የምንችልበት ኮንዲሽን ላይ እየተነጋገርን ነው። ያም በቂ ላይሆን ስለሚችል በተጨማሪ ሄሊኮፕተር እንዲላክ ከክልል መንግስታት ጋር የዞኑ አስተዳደር ጨምሮ እየተነጋገሩ ስለሆነ ይሄ እንደደረሰ ወደ ህዝቡ ተጠግተን ያለውን ችግር በሰፊው ልናጣራ እንችላለን። እስከዛም ግን ቁጭ አላልንም። አሁንም ቴክኒክ ኮሚቴ አቋቁመን የአካባቢውን ሁኔታ ያው የተለመደ ስለሆነ ይህ ባህሪ የአካባቢውን ሁኔታ የሚያውቁ ቴክኒክ ኮሚቴዎች ተቋቁመው ወደ ህዝቡ ያው ወንዝ ውስጥ እንደዛው ዱላ ምናምን ይዘው ገብተው እንዲያዩ እና እዛ ቁጭ ብለው በስልክ እንድገናኝ እያደረግን ነው።
አቶ አለማየሁ እንደተናገሩት በአዋሽ ወንዝ ሙላት በተጠለቀለቀ አካባቢ ቢያንስ ከ25,000 በላይ ከብቶች በውሃው መወሰዳቸውን ተናግረዋል። የእርሻ ማሳም የአዋሽ ውሃ ሲሳይ ሆኖ ወድሟል ይላሉ አቶ አለማየሁ ሽፈራው። ችግሩን በመሰረታዊነት ለመቅረፍ የኦሮሚያ አደጋ መከላከልና ዝግጁነት ኮሚሽን ከተለያዩ የፌዴራል አካላት ጋር በቁርኝት እየሰራ መሆኑን የኮሚሽኑ ምክትል ኃላፊ አቶ ገረመ ኦሊቃ ለአሜሪካ ድምፅ ተናግረዋል። በቀጣይ መፍትሄ ተብሎ ስለታሰበው እቅድም ጠቁመዋል።
በጣም ርቀት ላይ ያሉ ወደ 14 ኪሎ ሜትር ያህል የሚርቁ ቀበሌዎች አሉ። ያንንም ውሃው ከቦ እንዳለና እዛ በእግር የሚመጡት ሰዎች እየጨመረ እንዳለ በጣም ጥንቃቄ እንደሚያስፈልግ፣ ሌላ አማራጭም መገኘት እንዳለበት ተነጋግረን ይሄ ከመከላከያ ሰራዊት ጋር የሚመለከተው አካል ተነጋግሮ አንድ ሄሊኮፕተር ተዘጋጅቶ የሚያርፍበት በምን አይነት መልኩ ህዝቡን ማስተናገድ ይቻላል የሚለውን ተጠንቶ በነገው ዕለት እሱም ወደ አልደረስንበት ቦታ ላይ እህልና አጠቃላይ መድኃኒትን፣ ሌላ አስፈላጊ ነገር የማድረስ ስራ ይሰራል ማለት ነው። ዋናው ነገር ግን በመሰረቱ እነ ችግር ለማስተካከል የምደረገው ስራ እንደ አዋሽ ተፋሰስ ባለስልጣን መሰረታዊ የሆነ ሳይንሳዊ የሆነ ጥናት እያስጠና ነው። ይሄ ማለት ምን ማለት ነው? የአዋሽ ተፋሰስ ውሃውን እንዴት ለህብረተሰቡ ጥሩ አማራጭ ተጠቃሚ ማድረግ ይቻላል የሚለውን ሰፊ ጥናት ተደርጎ ከዚህ ጀምሮ እስከ አፋር የአዋሽ ወንዝ የምነካውን በሙሉ ማለት ነው በምነካ መልኩ እንዴት ማድረግ ይቻላል፣ ሰው እንዴት ይነሳል፣ ከተነሳም እንዴት ሊሆን ይችላል የሚለውን ሁሉ አማራጭ ውስጥ ያካተተ ጥናት በሚቀጥለው ዓመት ያልቅና በመሰረቱ ችግሩ ሁለት ዳግም እንዳይታይ ለማድረግ በጥናቱ ላይ ተመስርተው ተግባራዊ የማድረግ ስራ ይሰራል ማለት ነው።
የአዋሽ ተፋሰስ ባለስልጣን በአካባቢው ላይ በተደጋጋሚ የሚታዩ ችግሮችን ለመቅረፍ ሲል ከፍተኛ በጀት የተመደበበት በጥናት የተደገፈ ስራዎችን እየሰራ የነበረ ቢሆን ም ጉዳዩ በሌላ ማምለጫ መንገድ ችግር መግጠሙን አቶ ገረመው ተናግረዋል። የአዋሽ ተፋሰስ ባለስልጣን ከደቡብ ምዕራብ ሸዋ እስከ አርሲ አልፎ እስከ አፋር ክልል አዋሽ አካባቢ የሚኖሩ ዜጎች ከወንዙ ጋር በሰላምና ስለልማት ብቻ ሊኖሩ የሚችሉበት መንገድ እንዲገራ መጪው ጥናት ከፍተኛ አስተዋጽኦ ያበረክታል ተብሎ እንደሚጠበቅም ጠቁመዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማል እናመሰግናለን። የመካከለኛው ምስራቅ ጸጥታና መረጋጋት ዋናው አደጋ ኢራን ነች ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከሰዋል። የውጭ ጉዳይ ሚኒስትሩ ትላንት ማክሰኞ በተባበሩት መንግስታት የጸጥታ ምክር ቤት በተካሄደ በመካከለኛው ምስራቅ ውስብስብ ፈተናዎች ላይ ባተኮረው ውይይት ላይ ባሰሙት ንግግር ዘመን ላስቆጠሩ ችግሮች በአዲስ አስተሳሰብ መፍትሄ እንዲፈልግ አሳስበዋል። በሌላ በኩል ደግሞ ዩናይትድ ስቴትስን ጨምሮ ክልላዊና ዓለም አቀፍ ኃይሎች በተናጠል የሚወስዷቸው እርምጃዎች የአካባቢውን ውጥረት እያባበሱ ናቸው ሲሉ ከውይይቱ ተሳታፊዎች አንዳንዶቹ ውንጀላ አሰምተዋል። ዝላቲሳ ሆክ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
በትናንቱ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውይይት አብዛኛውን ትኩረት ይዘው የቆዩት ኢራን የደቀነችው የኒውክሌር የጦር መሳሪያ ስጋት፣ የሶሪያና የየመን አውዳሚ ጦርነቶች፣ ለረጅም ጊዜ የዘለቀው የእስራኤልና የፍልስጤም ግጭት ደግሞ በመካከለኛው ምስራቅ ያለው የተዛባ የኢኮኖሚ ይዞታ፣ እነዚህ ሁሉ ነበሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሲናገሩ ኢራን የኒውክሌር መርሃ ግብሯና በሆርሙዝ ሰርጥ ላይ የፈጸመችው አድራጎት ለዓለም ጠንቅ ነው ብለዋል። ኢራቅ፣ ሊባኖስ፣ ሶሪያና የመን ውስጥ የምትፈጽመው ጣልቃ ገብነትም በክልሉ ከባድ የሆነ ሰብአዊ ጉዳት እያደረሰ እንደሆነ አክለው ተናግረዋል። የውጭ ጉዳይ ሚኒስትሩ
Clearly from Aleppo to Aden from Tripoli to Tehran greater cooperation
በአሌፖ በአደን በትሪፖሊ በቴህራን በአጠቃላይ በመካከለኛው ምስራቅ ዛሬ ከምን ጊዜው የሚበልጥ ትብብር ያስፈልጋል። ያ ግልጽ ነው። የቆዩ ችግሮችን በአዲስ አስተሳሰብ መፍታት ይኖርብናል።
ዩናይትድ ስቴትስ እና ፖላንድ የዋርሶ ሂደት ተብሎ በተሰየመ የሰላም ጥረት የተለያዩ የጸጥታና ሌሎች ችግሮች ላይ ተወያይተው መፍትሄ የሚፈልጉ 7 ቡድኖችን አቋቁመዋል ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጨምረው አስረድተዋል። ሩሲያ ሂደቱን ከአንድ ወገን የተወጠነና ከዲፕሎማሲያዊነት የወጣ ስትል ውድቅ አድርጋዋለች። የተባበሩት መንግስታት ድርጅት የሩሲያ ምክትል ተወካይ ዲሚትሪ ፖሊያ Yaniski እንዲህ ይላሉ።
We cannot be satisfied with a situation where calls for Iran to sit down and negotiate.
Iran በቀጥታ እየተሰደበች ባለችበት የትንኮሳ አድራጎት እየተፈጸመባትና አዋጅ በሆነ መንገድ ማዕቀብ ተጥሎባት በሌላ በኩል ድርድሩ ጠረጴዛ ዙሪያ ተቀመጡ መባል አይገባንም።
ዩናይትድ ስቴትስ ኢራን ላይ የጣለችው ማዕቀብ ዓለም አቀፍ ሕግጋትን የጣሰ ነው ያሉት የሩሲያው ተወካይ የሀገሪቱን ምጣኔ ሀብት አሽመድምደዋል ብለዋል። ቀጥለውም የዩናይትድ ስቴትስ ስድብና ማስጠንቀቂያን ጨምሮ የምታራምደው አቋሟ ለጠቅላላ አካባቢው ብጥብጥ አስተዋጽኦ አበርክቷል ሲሉ የሩሲያው የተባበሩት መንግስታት ድርጅት ተወካይ
ተናግረዋል። የጀርመኑ ተወካይ አንድሪያስ ሚካሊስ በበኩላቸው በህብረት ሳይሆን ለየብቻ የሚካሄዱ እንቅስቃሴዎች የመካከለኛው ምስራቅን ውጥረት እንዳባባሱን ያስረዱት በዓለም አቀፍ ደረጃ የሚካሄዱ ጥረቶችን ማስተባበር እንደሚገባም አሳስበዋል። የክልሉ መሪዎችም የህዝቦቻቸውን ሰብአዊ መብቶች እንዲያከብሩ የጀርመኑ ተወካይ ጥሪያቸውን አቅርበዋል።
It is for the nations of the regions themselves to create political environments.
ህዝቦቻቸው አፈና፣ ሰቆቃ፣ ረሃብ፣ ሁከት በሌለበት ሀገር የሚኖርበትን የፖለቲካ ድባብ መፍጠር የራሳቸው መንግስታቱ ኃላፊነት ነው። ህዝቦቻቸው ደህንነታቸው፣ ክብራቸውና መብታቸው ተጠብቆ እንዲኖሩ ማስቻልም አለባቸው።
በዓለም አቀፍ ደረጃ የሚደረሱ ስምምነቶችና የተባበሩት መንግስታት ድርጅት የሚያሳልፋቸውን ውሳኔዎች በተለይም ደግሞ የእስራኤልና የፍልስጤማውያን ግጭት በሁለት መንግስት ምስረታ መፍትሄ እንዲደረግለት የሚጠይቁትን ሁሉም ወገኖች እንዲያከብሩ ጠይቀዋል። ከባድ ብጥብጥ ባለባቸው አካባቢዎች የምጣኔ ሀብት ልማት ማካሄድ አንገብጋቢ መሆኑንም ነው ጨምረው ያሳሰቡት። ለሴቶችና ለወጣቶች የትምህርትና የስራ እድልን ማስፋፋት አስፈላጊ መሆኑንም አስምረውበታል።
አድማጮች የስቱዲዮ ሰዓታችን አሁን ከምሽቱ 3:31 ያመለክታል። ወደ ሁለተኛው አጋማሽ ከመዝለቃችን በፊት እዚህ ግድም በሙዚቃ ፋታ እንወስዳለን። ድምጻዊው ጎሳዬ ተስፋዬ ነው። ጎሳዬ ተስፋዬን ለዜማው እናመሰግናለን። አድማጮች አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። ዲሞክራሲ በተግባር
የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አሁን እየተካሄደ ባለው ዲሞክራሲያዊ ሽግግር በንቃት እንደሚሳተፍና በመጪው ምርጫም እንደሚካፈል ገለጸ። በአገር አቀፍ ፓርቲነት ለመመዝገብ ለምርጫ ቦርድ ማመልከቻ ማስገባቱንም አስታውቋል። ያለው ፌዴራላዊ ስርዓት የኢትዮጵያ ሕዝቦችን በአንድነት ለማኖር የጋራ መተማመኛ እንደሆነም አስገንዝቧል። መልስካቸው አመሃ ዝርዝር አለው።
በአዲስ አበባ ከተማ ለመጀመሪያ ጊዜ በይፋ ጋዜጣዊ ጉባኤ የጠራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በጠቅላይ ሚኒስትር አብይ አህመድ የተደረገውን የሰላም ጥሪ ተከትሎ የሰላም ስምምነት ከመንግሥት ጋር ከተፈራረመ በኋላ ስምምነቱን ቃል በቃል እየተገበረ እንደሚገኝ ገልጸዋል። በዚህም ምክንያት ዛሬ የሶማሌ ክልል ከየትኛውም የሀገሪቱ ክፍልና ከመላው አፍሪካም በላይ ሰላም የሰፈነበት ክልል ሆኗል ብሏል የኦብነግ መግለጫ። ኦብነግ በዚህ መግለጫው ጨምሮ እንዳመለከተው ግንባሩ በኢትዮጵያ እየተካሄደ በሚገኘው የሰላምና የዲሞክራሲ ግንባታ ድርሻውን በንቃት እየተወጣ እንደሆነ ገልጾ በሚቀጥለው ዓመት በሚደረገው አገር አቀፍ ምርጫም እንደሚካፈል አስታውቋል። የመግለጫውን ጽሑፍ ያነበቡት የኦብነግ ሊቀመንበር አቶ አብዱራህማን ሸህማዲ
ኦአልፍ ቢሊቭስ ዳት ዘ ፌደራል አሬንጅመንት ኢዝ ስቲል ኢንኮምፕሊት ኤንድ ኒድስ ቱ ቢ ኢምፕሩቭድ and the rights in the constitution regarding the federation
ኦብነግ የፌደራል ስርዓቱ አሁንም ሙሉ እንዳልሆነ ያምናል መሻሻል እንዳለበትም ያምናል በሕገ መንግስቱ የተቀመጡ አንቀጾች ሁሉ በተግባር እንዲውሉም ይጠይቃል ኦብነግ ሁሉም ብሔሮች የፌደራሉ መዋቅር ውስጥ እኩል ቦታ ተሰጥቷቸዋል ብሎ ያምናል ይህም ለፌደራሉ መንግስት በአስቸኳይ ማስተካከያ ይደረግበታል የሚል ተስፋ አለው ኦብነግ በኢትዮጵያ እየተካሄደ ባለው ዲሞክራሲያዊ ለውጥ ድርሻውን በብቃት ለመወጣትም ይፈልጋል ስለሆነም በመጪው ምርጫ ይሳተፋል ምርጫውም ፍትሃዊና ሀቀኛ እንደሚሆን በመላ ኢትዮጵያም ሰላም እንደሚሰፍን ተስፋ ያደርጋል
ኦብነግ ባለው ነገር ሙሉ በሙሉ ደስተኛ እንዳልሆነም አልሸሸገም አሁን በስራ ላይ ያለው ህገ መንግስት የህዝቦችን ራስን በራስ የማስተዳደር መብት ማወቁ መልካም ሆኖ ሳለ የፌደራል ስርዓቱ ሁሉንም ብሔርና ብሔረሰብ በኩል የሚያሳትፍ ባለመሆኑ ይህ ጉድለት የሚቀናበት ብልሃት እንደሚያስፈልግ ጠቁመዋል። መግለጫው አክሎም የኦብነግ አቋም ሀገር አቀፍ ምርጫው ቀደም ሲል በተያዘለት የጊዜ ሰሌዳ እንዲካሄድ ነው። ይሁንና ይህ ምርጫ በአንዳች ምክንያት ለሌላ ጊዜ ቢተላለፍ ተቃዋሚ ኃይሎች በፌዴራል መንግስቱ ተካተው ሀቀኛ ሽግግር የሚካሄድበት አንድ ዘዴ መበጀት አለበት ብሏል። መግለጫውን የሰጡት የግንባሩ ሊቀመንበር አቶ አብዱራህማንና የግንባሩ ስራ አስፈጻሚ አባልና የአዲስ አበባው ጽህፈት ቤት ኃላፊ አቶ ሐሰን ሞሊን እንዳሉት የኦጋዴን ነጻነት ግንባር ለምርጫ ቦርድ ባስገባው የምዝገባ ማመልከቻ በአገር አቀፍ ፓርቲነት እንዲመዘገብ ግንባሩ አመልክቷል። ለዚህም አቶ አብዱራህማን ማብራሪያ ሰጥተዋል።
For the last 100 years, the lives of Somali people have been decided in Addis Ababa.
ላለፉት 100 ዓመታት የሶማሌ ህዝቦች ህይወት አቅጣጫ ሲወሰን የነበረው በአዲስ አበባ ነው። ስለሆነም እዚህ ከተማ ውስጥ ስፍራ ሊኖረን ይገባል። በአገራዊ ፖለቲካ መሳተፍ አለብን። በዚህም የዚህችን አገር መጻይ እድል በጋራ መካፈል እንችላለን። ለዚህ ነው አገር አቀፍ ፓርቲ መሆን የምንፈልገው። ቀላል ነው። እንደ ሶማሌዎች በማዕከላዊ መንግስት ያገባናል። በአማራ፣ በትግራይ፣ በኦሮሚያ፣ በአፋር፣ በኮንሶ፣ በወላይታ፣ በየትኛውም የኢትዮጵያ ክፍልም ያገባናል። ስለሆነም በኢትዮጵያ ፖለቲካ አንድ ትልቅ ሚና ያለን መሆን አለብን ብለን እናምናለን። ለዚህ ነው እንደ አገር አቀፍ ፓርቲ ለመመዝገብ ያመለከት ነው።
መግለጫው ካሰፈራቸው ያቋም ነጥቦች አንዱ በስራ ላይ ያለው ህገ መንግስት ለብሔር ብሔረሰቦችና ህዝቦች የሰጠው የራስን በራስ የማስተዳደር መብትና የፌደራሉ ስርዓት የኢትዮጵያ ህዝቦች በአንድ ላይ ለመኖር አነስተኛው የጋራ ዋስትና በመሆኑ ሊጠበቅ እንደሚገባው፣ ያ ካልሆነ ግን የአገሪቱ ሰላም አደጋ ላይ ሊወድቅ እንደሚችል አሳስበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ 22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን አሜሪካና ህዝቧ።
የትራምፕ አስተዳደር የዩናይትድ ስቴትስ ኢሚግሬሽን አስተዳደር ያቀርበው የነበረውን ወይም የሚያቀርበውን የሕክምና የምግብ ወይም የመኖሪያ ቤት እርዳታ መርሃ ግብሮችን የተጠቀሙ ዩናይትድ ስቴትስ ውስጥ የሚገኙ የውጭ አገር ሰዎች ቋሚ የመኖሪያ ፍቃድ ወይም ዜግነት እንዳያገኙ የሚከለክል አዲስ ፖሊሲ አውጥቷል። ለውጭ አገር ሰዎች የሚከራከሩ ተሟጋቾች በበኩላቸው ይህንን በቅርቡ ይፋ የተደረገ ፖሊሲ ዝቅተኛ ገቢ ባላቸው ሰዎች ላይ የተነጣጠረ ነው ሲሉ ነቅፈውታል። ፓትሲ ዊዲኳስዋራ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ለአሜሪካና ህዝቧ ፕሮግራሟ እንዲህ አሰናድተዋለች።
አርቱሮ ባልቢኖ ከ14 ዓመታት በፊት በህገ ወጥ መንገድ ነው ዩናይትድ ስቴትስ የገቡት። ባለቤታቸው አሜሪካዊት ናቸው፣ ልጆቻቸውም እንዲሁ። ይሰሩበት ከነበረው የግንባታ ኩባንያ ያመጡት ደብዳቤ ስራ ለማግኘት አስችሏቸዋል። ታዲያ ባለፈው መጋቢት ወር ቋሚ የመኖሪያ ፈቃድ ግሪን ካርድ የሚባለው እንዲሰጣቸው ማመልከቻ ሲያስገቡ ተቀባይነት አላገኙም። ምክንያቱ ምን ይሆን? ቤተሰባቸው ለባለ ዝቅተኛ ገቢ ቤተሰቦች የሚሰጠውን የምግብና የሕክምና እርዳታ እየተጠቀመ በመሆኑ ሜዲኬድ እና የምግብ እርዳታው ፉድ ስታምፕ የሚባለውን አርቱሮ ባልቢኖ እንዲህ ይላሉ።
Quiero pensar que todo va a salir bien.
I want to think that everything will be okay and I'll
ሁሉ ነገር መልካም ሆኖ ተመልሼ ከቤተሰቤ ጋር ለመሆን እችላለሁ ብዬ ለማሰብ እፈልጋለሁ። ተመልሼ ልጆቼ ሲያድጉ ለማየት አልችልም ብሎ ማመን ከባድ ነውና።
ታዲያ ከጥቂት ቀናት በፊት ይፋ በሆነው በአዲሱ የኢሚግሬሽን ፖሊሲ እንደ ባልቢኖ በግብር ከፋዩ ህዝብ ላይ ሸክም ይሆናሉ ተብለው ህጋዊ የመኖሪያ ፈቃድ የተከለከሉ የውጭ ሀገር ሰዎች ብዙዎች ናቸው። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎቶች ተጠባባቂ ዲሬክተር ኬን ኩቺኔሊ አዲሱ ፖሊሲ ለምን እንዳስፈለገ ሲያስረዱ እንዲህ ነበር ያሉት።
President Trump's administration is reinforcing the ideals of self-sufficiency.
የፕሬዝዳንት ትራምፕ አስተዳደር ራስን መቻልና የግላላፊነት እሴቶችን እያስከበረ ነው። ፍልሰተኞች ራሳቸውን ችለው እዚህ አሜሪካ ውስጥ ስኬት እንዲያገኙ ለማረጋጋት ሲባል ነው። ህጋችን በአጠቃላይ የህብረተሰቡ ሸክም ሊሆኑ የሚችሉ የውጭ ሀገራት ተወላጆች ወደ ሀገሪቱ እንዳይገቡ ማድረግ ነው። እዚህ ከገቡም ቋሚ የመኖሪያ ፈቃድ አያገኙም።
በ36 ወር ወይም በ3 አመት ጊዜ ውስጥ ማለት ነው ለ12 ወራት አንድ ወይም ከአንድ በላይ የመንግስት ርዳታ ወይም ድጎማ የተቀበለ ተብሎ ነው የሚገለጸው። ለውጭ ሀገር ሰዎች ጥቅም የሚታገሉ ተሟጋቾች ታዲያ የትራምፕ አስተዳደር ሆም ብሎ ደሃ የውጭ ሀገር ሰዎችን ለመጉዳት ፈልጎ ነው ብለው ይወነጅላሉ። አዲሱ ፖሊሲ ተግባራዊ የሚሆነው እንደ አውሮፓውያን አቆጣጠር ከመጪው ጥቅምት ወር አጋማሽ በኋላ እንደሚሆን ነው የተገለጸው። ይሁን እንጂ ከወዲሁ በውጭ ሀገር ተወላጆች ማህበረሰቦች ዘንድ ስጋት እየፈጠረ ይገኛል። ክሪስቶባል ራሞን የሪፐብሊካንና ዲሞክራቲክ ፓርቲዎች በጋራ ህብረት ፖሊሲዎች እንዲያፈልቁ የሚሰራ ማዕከል ከፍተኛ የፖሊሲ ተንታኝ ናቸው። እንዲህ ሲሉ ያስረዳሉ።
This public charge rule has deterred some individuals from trying to access public benefits.
ይህ የህብረተሰብ ሸክም ህግ አንዳንድ ሰዎች የመንግስት እርዳታ ለማግኘት ከመሞከር እንዲቆጠቡ አድርጓል። በኢሚግሬሽንና በጉምሩክ አስከባሪዎች እንዳይነቃባቸው ስለሚፈሩ ነው ለረድኤት ከመመልከት የሚቆጠቡት።
ፕሬዚደንት ትራምፕ እንደ አውሮፓውያን አቆጣጠር በሚቀጥለው 2020 ዓመተ ምህረት በሚካሄደው ፕሬዝዳንታዊ ምርጫ ድጋሚ ለመመረጥ ይወዳደራሉ። ስለዚህም በኢሚግሬሽን ጉዳይ የሚያሳዩት ጠንካራ አቋም ድጋፍ ሊያስገኝላቸው እንደሚችል ነው ክሪስቶባል ራሞን የሚያስረዱት።
With his base, this is something that, you know, I think is very much a win for him.
ይህ አቋም ለሳቸው ጽኑ ድጋፍ ባላቸው ማህበረሰቦች ዘንድ ትልቅ ተቀባይነት ያገኛል። በተለይም ዲሞክራቶች ህጋዊ ፈቃድ የሌላቸው ፍልሰተኞች የመንግስት ቅማጥቅምን እንዲያገኙ መናገሩን ከቀጠሉ ትራምፕ ለወደፊትም ሊያነሱት ይችላሉ።
ህጉ ሰብአዊነትን መሰረት ያደረገ እንደ ስደተኞችና ጥገኝነት ጠያቂዎች የመሳሰሉትን የሚያቅፈውን የኢሚግሬሽን ፕሮግራም አይመለከትም ተብሏል። ለህገ ወጥ አስተላላፊዎች ድርጊት ሰለባ ለሆኑና በቤት ውስጥ ጥቃት የደረሰባቸውን ደንቡ የተለየ አስተያየት እንደሚያደርግም ተጠቅሷል። የቤተሰብ ግንኙነትን መሰረት ያደረገ የኢሚግሬሽን ተጠቃሚነትን እድልም አይነፍግም። ይሄም ለቤተሰባቸው አባል በልማዱ ግሪን ካርድ በመባል የሚታወቀው የመኖሪያ ፈቃድ ማመልከቻ የሚያስገቡ ዜጎች አስቀድሞም ወጪያቸውን መሸፈን መቻላቸውን ማረጋገጫ ስለሚጠየቁ በዚህ ደንብ አዲስ የሚጣልባቸው ገደብ አይኖርም።
ቆንጅትን እናመሰግናለን። አሁንም የቆንጅት ፕሮግራም ነው የሚቀርበው። ሴቶችና ሴቶች ወደ መሪነት ሲዘልቁ ባሉባቸው ችግሮችና ፈተናዎች ላይ የመከረ ውይይት ሐዋሳ ላይ ተካሂዷል። ዋና ዋና ችግሮች ተብለው በውይይቱ ላይ ከተነሱት ነጥቦች መካከል እድል አለማግኘት፣ በሕገ መንግሥት የተደነገጉ መብቶችና ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች አለመከበር ተጠቅሰዋል። ዮናታን ዘብዲዮስ ከሐዋሳ ያጠናቀረው ዘገባ ዝርዝሩን ይዟል።
በዚህ ውይይት ላይ የተገኙት የደቡብ ክልል ወጣቶች ሴቶችና ህጻናት ቢሮ ምክትል ኃላፊና የሴቶች ዘርፍ መሪ ወይዘሮ ጥዳይዛም ከማህበራዊ እታይ ጋር ተያይዞ ለዘመናት የቆየ የወንዶች የበላይነት እኛ ሴቶችን ማንክደው በራስ መተማመንና የበታችነት ስሜት በውሳኔ ሰጭነት ቦታ እንዳንገኝ አድርጎናል ብሏል። ሁሉም ባይሆኑም ወንዶች በሴቶች እምነት ማጣት እንዲሁም ከሊማዳዊ አሳሰብ የሚመነጩ ጎታች እይታዎች አሁንም ሴቶች ከወንዶች ጋር እኩል እንዳይበቁና እንዳይደመጡ ምክንያት ሆኗል ነው ያሉትም።
የትም ቦታ ለቀበሌ ላይ ያለ ዛሬ ሃራስመንት፣ ትምህርት ቤት ላይ ያለ ሃራስመንት፣ እሱን ከፈራ ወደ አመራርነት ለመምጣት በጣም እንቸገራለን። እሱ አለ። እሱ ግን የሚለካው ፐርሰናል አቋም ላይ ይለካል ነው ምለው እኔ እንደ ሴት አመራር ማለት ነው። የኔ ፐርሰናል አቋሜ ምን መሆን አለበት? እንደ ስርዓት ይሄንን ኢንካሬጅ የሚያደርግ ይሄን የተሻለ ነው ይሄ ቀጥልበት የሚ ፓርቲ የለንም እንደ ክልልም እንደ ሀገርም። ስለዚህ በዚህ መካከል ይሄንን ሊያመጣ የሚፈልግ አመራር ካለ እዛ በማጋለጥ የማትችል ከሆነች እዛው ሽሩሩ ከሱ ጋር ካለች እዛው ሄዳ ትቀራለች። ስለዚህ የግል አቋምን የሚጠይቁ አሉ።
እድላ ለማግኘት ህገ መንግስታዊ መብቶች አለመከበርና ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች መጣሳቸው ዋነኛ ተግዳሮቶች መሆናቸውንም ተናግሯል። ተሳታፊዎች በበኩላቸው ሴቶች በኢኮኖሚ አቅም ከወንዶች ያነሱ መሆናቸው የፖለቲካ ተሳትፏቸው ማነስና የተጣለባቸው ማህበራዊ ጫና አሁንም መፍታቸው እንዳይከበር የሚያደርጉ ጉዳዮች እንደሆነ ነው ተናገሩት። በሚኒስተር ደረጃ ሴቶች ስልጣን እንዲይዙ ቢደረግም በታችኛው መዋቅር ለውጥ አለመኖርም የተነገረ ሲሆን በደቡብ ክልል የሴቶች የውሳኔ ሰጭነት ተሳትፎ በመቶኛ ግና በጣት ከሚቆጠር እጅ አላለፈም ተብሏል። በውይይቱም ለውይይቱ በቀረበው ጽሑፍ ላይ እንደተገለጸው አባታው ስርዓት ሊቀራ ለመቻሉ ባህላዊ አመለካከት ተቀባይነት ማጣት፣ ቤተሰብ የመምራት ኃላፊነት እንዲሁም ሴቷ ከሚጠበቀው በላይ እንድትሰራ መጠበቅና ህፃናት የማሳደግ ኃላፊነት ተጨማሪ ተግዳሮቶች ናቸው። አሁን ያለው ፖለቲካዊ ስርዓት ኢትዮጵያ የተቀበለቻቸውና የፈረመቻቸው ስምምነቶች መኖራቸው ትንሽም ቢሆኑ መልካም ወንዶች መታየታቸውና በከተማ የተማሩ እችላለውኝ የሚሉ ሴቶች ቁጥር መጨመር ደግሞ ምቹ ሁኔታዎች መሆናቸው ነው ጽሑፉን ያቀረቡት በአዋሳ ዩኒቨርሲቲ የኤችአይቪ መከላከልና የስርዓተ ጾታ ማጎልበት ዲሬክተር ዳይሬክተር ወይዘሮ ትግስት ከበደ ተናገሩት። የሴቶች ችግር በጥናት አይመለስም ያሉት ወይዘሮ ትግስት ጾታዊ ትንኮሳ ራሱን የቻለ ትልቅ ፈተና መሆኑን ተናግሯል።
ጥናት አይደለም የዚችን ሀገር ችግር የሚፈታው። እኔ ማቀውን ችግር በጥናት ኮንፊርም እንዲደረግልኝ አልፈልግም። እኔ ውስጥ ያለን ችግር እንዴት ነው ሌላ ሰው አጥንቶ ለእኔ የሚነግረኝ? መልሱ ኮንፊርሜሽን ለሌሎች ትልልቅ ድርጅቶች እዚያ ሆነው ገንዘብ እንደዚህ እንደ ኦርጋናይዜሽኖች ብር እንዲሰጡን ፕሮፖዛል ለመጻፍ እንዲህ ጥናት አጥንተን እኚህ ፋይንዲንጎች አሉ እኚህ ጥናቶች እንዲያሳያሉ ለማለት እኔ ጋር ያለን ችግር ሌላ ሰው ሊነግረኝ አይገባም። ኢምፓወር ለመደረግም መጀመሪያ ምንድን ነው ክፍተትሽ፣ ምኑ ጋ ነው ችግርሽ ተብዬ መጠየቅ አለብኝ እንጂ እኚህ ናቸው ቻሌንጆቹ፣ እኚህ ናቸው ኦፖርቹኒቲ፣ ይህን ኦፖርቹኒቲ ተጠቅመሽ ይህን ቻሌንጅ አርጊው። ቻሌንጁን ራሱ መልሶ ወደ ራሷ ነው የሚያመጣው። እኚህ ነገሮች ናቸው መታየት ያለባቸው። ለእኔ ሴት ልጅን መልከፍ፣ ሴት ልጅን መንገድ ላይ ማማለል፣ ጉንተላ ምናምን በጣም ኖርማል የሆነ ነገር እንዴት ታይቶ ይታለፋል? እሸትና ቆንጆ ምናምን ተብሎ ተዘፍኖ የለ ወይ እንዴት ምናምን የሚሉ ሰዎች አሉ። እኔ የእኛ ዩኒቨርሲቲ ማኔጅመንት አባል የነበሩ ቶፕ ሊደርስ አሁን ዩኒቨርሲቲውን ለቀው የሄዱ ሰዎች ያሉኝን ነገር ልንገራችሁ። አንቺ ጤነኛ አይደለሽም ወይ? እንዴት አድርጎ ሚስት እንዲያገባ ነው የምትፈልጊው? እንዴት እንዲያገቡ ነው? ታዲያ ከሰማይ ነው እንደሚመጣው ሚስት ተጀናጅ ነው እንደዚህ ብሎ ነይ ውጪ ነይ እንዲላርግሽ ብሎ ነው? ይህ እንግዲህ የተማረ ሰው ፕሮፌሰር ደረጃ ምናምን የደረሱ ሰዎች መማር ከጀንደር ቢያዝ አያድንም። ባይዘው በጣም ኮንፊርም ያደረኩት ነገር
ሴንተር ፎር ኮንሰርን በሚጠሩ ሲኦሴ የተሰኘ መንግስታዊ ዩናን ድርጅት ቦርድ ሰብሳቢ አቶ ኩስያ በቀለ በበኩላቸው ሴቶችን ለማብቃትና ወደ ውሳኔ ሰጭነት ለማምጣት በፌዴራል ደረጃ በጎና ጅምር ስራዎች ቢኖሩም በታችኛው መዋቅሮች ሰፊ ክፍተት አለ ብለዋል።
በጣም ክፍተት አለ፣ በጣም ሰፊ የሆነ ጋፕ አለ። ስለዚህ ምን ማድረግ አለብን? እንደ ሲቪል ሶሳይቲ አሁን ቅድም እንደተባለው ምቹ ሁኔታም ተፈጥሯል። የህብረተሰቡን ግንዛቤ በመፍጠር የስቴክ ሆልደሮችንም ግንዛቤ በመፍጠር ሴቶች የበለጠ ወደ ውሳኔ ሰጭነት እንዲመጡ አስተዋጽኦ ማድረግ አለብን እንደ ሲቪል ሶሳይቲ ሴክተር።
ይህንን ለመቅረፍም የመንግስት ተቋማት ከባለድርሻ አካላት ጋር በባህሪ ለውጥና በግንዛቤ ማስጨበጥ ዙሪያ መስራት አለባቸው ነው ያሉትም። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ደግሞ ወደ ወሎ ይወስድናል። የአማራ አቀፍ ልማት ማህበር በሚቀጥሉት 2 ዓመታት ከ21 ቢሊዮን ብር በሚልቅ ወጪ በክልሉ ውስጥ የሚገኙ ትምህርት ቤቶችን ደረጃ የማሻሻል ስራዎችን እንደሚሰራ አስታወቀ ይላል። ለስራው የሚያስፈልገው ወጪ በልማት ማህበሩ አባላት መዋጮ በክልሉ መንግስትና በውጭ ሀገራት በሚገኙ በጎ አድራጊዎች ድጋፍ የሚሸፈን መሆኑን ጠቅሶ መስፍን አራጌ ተከታዩን አድርሶናል።
የልማት ማህበሩ ህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለማየሁ ሞገስ መረጃዎችን አጣቅሰው እንደገለጹት በክልሉ ውስጥ አገልግሎት እየሰጡ ካሉት ትምህርት ቤቶች ደረጃቸውን የጠበቁት 16% ናቸው። በግንባታ፣ በግብዓት አቅርቦትና ለየክፍል ደረጃዎቹ ተገቢው መምህርና የትምህርት አስተዳደር ባለሙያ በመመደብ ከፍተኛ ጥረት እንደሚስተዋል የሚያስረዱት አቶ አለማየሁ፣ ይህ ደግሞ በቀጥታም ሆነ በተዘዋዋሪ የትምህርት ጥራቱን ያውከዋል ባይ ናቸው። ዓለም የስልጣኔ ጣራ ላይ ደርሳለች በሚባልበት በ21ኛው ክፍለ ዘመን አሁንም በክልሉ በዳስ ውስጥ የሚማሩ በዛፍ ጥላ ስር ፊደል የሚቆጥሩ አሉ። ሊፈርሱ በደረሱ የጭቃ ቤቶች ውስጥ መደበኛ ትምህርታቸውን የሚከታተሉት በርካታ ናቸው። ይህን ችግር መፍታት እንደ አቶ አለማየሁ ለነገ የሚባል የቤት ስራ አይደለም።
የነገ ትውልድ የምትገነባ ከሆነ ትምህርት ላይ መስራት አለብህ። ይህን ከግንዛቤ በማስገባት አልማ በሚቀጥሉት ዓመታት የትምህርት ቤቶችን ደረጃ ከ16% ወደ 50% ለማድረስ 21.4 ቢሊዮን ሞቢላይዝ ያደርጋል።
ለሁለት ዓመታት በሚዘልቀው ፕሮጀክት 4281 አዲስ የቅድመ መደበኛ የመጀመሪያ ደረጃና የሁለተኛ ደረጃ ትምህርት ቤቶች ይገነባሉ። 3073 ትምህርት ቤቶች ደግሞ የደረጃ ማሻሻያ ይደረግላቸዋል። 234 ትምህርት ቤቶች የቤተ ሙከራና ዲጂታል ቤተ መጻሕፍት ይሟሉላቸዋል ነው የተባለው። ለስራው የሚያስፈልገው ወጪ አልማ አሉኝ በሚላቸው ከ7 ሚሊዮን የሚልቁ አባላቱ መዋጮ በክልሉ መንግስትና በውጭ ሀገራት በጎ አድራጊ ድርጅቶች ድጋፍ እንደሚሸፈን ታውቋል። ግንባታው የትምህርት ጥራቱን ከማረጋገጥ ባለፈም ሌላ አንድምታ አለው።
ይሄ ስራ የክልሉ ህዝብ በራሱ አቅም የመልማት ፍላጎትን የሚያረጋግጥበት ትልቅ ስራ ነው።
የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ሙሉ አበበ እንደገለጹት አልማ የወሰደው ተነሳሽነት የትምህርት ጥራትን በማረጋገጥ ተወዳዳሪ ትውልድ ለመፍጠር ያስችላል፣ የአማራ ክልልና ኢትዮጵያ ያለባቸውን የተማረ የሰው ኃይል እጥረት በመቅረፍ የላቀ ሚና ይጫወታል።
ትምህርት ቤቶች የምንመካቸው አንደኛ በግብዓታቸው ነው፣ ሁለተኛ በመማር ማስተማር ሂደታቸው ነው፣ ሶስተኛ በሚያመጡት የተማሪዎች ስኬት ስለሆነ ይሄ ትልቅ ሀሳብ ነው። ይሄ ስኬት ከተሳካ ለእኛ ለክልላችን ትልቅ ድል ነው ብለን ነው የምንወስደው። ደረጃ በታች ያሉ ትምህርት ቤቶቻችን ለማሻሻል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴራልና የኦሮሚያ ክልል ከፍተኛ ባለስልጣናት በኦሮሚያ ክልል አርሲ ዞን በኩታ ገጠም የአስተራረስ ዘዴ ያለመ የስንዴና ገብስ ማሳ ጎበኙ። የጉብኝቱ ዓላማ የግብርና ዘርፍን ያለበትን ደረጃ በመገምገም አርሶ አደሩን ለማበረታታት ያለው መሆኑን ተገልጿል። ሙክታር ጀማል ዝርዝር አለው።
በጠቅላይ ሚኒስትር አብይ አህመድ የተመራው የልዑካን ቡድን በአርሲ ዞን ዲገሉና ጢጆ ወረዳ፣ ሄጦሳና ሙኔሳ ወረዳዎች በአርሶ አደር በኩታ ገጠም የእርሻ ዘዴ የለሙ የስንዴና የገብስ ማሳዎችን ጎብኝተዋል። በኩታ ገጠም የአስተራረስ ዘዴ የተመዘገበው ልምድ በግብርናው ዘርፍ ትልቅ ውጤት ማስገኘቱን ዶክተር አብይ አህመድ ተናግረዋል። የተገኘው ልምድ በቀጣይ 3 ዓመታት እንደ ሀገር ከውጭ የሚገባውን ስንዴ ለማስቆም የታሰበውን እቅድ ለማሳካትም አስተዋጽኦ ይኖረዋል ብለዋል። መላው ህብረተሰብ አንድነቱን በማጠናከር ፊቱን ወደ ልማት እንዲያዞር ጠቅላይ ሚኒስትር አብይ አህመድ መልእክታቸውንም አስተላልፈዋል።
ምን ብሔራዊ እንደ ለማየት ያስወደሩን ጥረት ለማየት እና ከመንግስት የሚጠበቅ ነገር ካለው ለማወቅ የመጣ ነው። በጣም አስደሳች ጊዜ የነበረው ወጣ ተብሎ ከህዝቡ ጋር የህዝቡን ስራ ማየት ሲቻል ወዴት እየሄድን እንዳለን ተስፋችን እንደሆነ ለማየት እድል ስለሆነ ትልቅ ሞራል ነው ያየ ነው። ይህንን ስራ ማጠናከር ነው። አርሲ አብዛኛው እንዳያችሁት ወደዚህ ስራ እየገባ ነው። ባሌም በከፊል እየገባ ነው። በመላ ሀገሪቱ እያሰፈን ከሄድን ቢያንስ በልተን ማደር ኢሹ አይሆንም። አሁን ስንዴ እያስገባን ነው። ከውጭ ማስቀረት እንችላለን። በሶስት ዓመት ውስጥ ከውጭ የሚገባውን ስንዴ ለማስቀረት የጀመርነው ስራ አለ። ያ ምን ላይ እንዳለ ለማየት ተሞክሯል። ውጤቱም በጣም ተስፋ ሰጪ ነው። መበርታት ነው። መበርታት፣ መተጋገዝ፣ መስራት ፖለቲካ ብቻ ሳይሆን ስራው ላይ መጠንከር፣ መተጋገዝ ያስፈልጋል። ያን ካደረግን ኢትዮጵያ ተስፋ ያላት ሀገር፣ የምትቀየር ሀገር ናት።
በአርሲ ዞን የተለያዩ ወረዳዎች ከ700 ሄክታር በላይ ማሳ በኩታ ገጠም አስተራረስ ዘዴ መልማቱን የአርሲ ዞን አስተዳዳሪ አቶ አባድር አብዳ ለአሜሪካ ድምፅ ተናግረዋል። ኩታ ገጠም ማሳዎች በዲገሉና ጢጆ ወረዳ 312 ሄክታር፣ በሄጦሳ ወረዳ 372 ሄክታር እና በሙኔሳ ወረዳ 78 ሄክታር መልማቱንም ነው አቶ አባድር የተናገሩት። ማሳቸውም በመደራጀት በኩታ ገጠም ሲያለሙ የነበሩ አርሶ አደሮችም የተገኘው ውጤት አመርቂ፣ ወደፊት ከዚህ በላይ መስራት እንደሚቻልም ዋስትና ነው በማለት ለአሜሪካ ድምፅ ተናግረዋል።
በፕላስተር መዘራቱ፣ አንድ አይነት ዘር በአንድ አቅጣጫ መዘራቱ ለማሳጨድም ሆነ ዘርም እንዳይቀያየት በማድረግ ጥቅም እንደሚኖረው በተምረን ከዛ በኋላ በሙከራ ሞክረን አሁን ደግሞ ጥቅሙን አይተን በፍላጎታችን አንድ ላይ ፕላስተር ማድረጋችን በጣም እና ያ መታያቱ ደግሞ ለወደፊትም ለሌላም ገበሬ ተቀይሮ ሁሉም በፕላስተር እንደሚዘራ ነው።
የተሻለ ምርት ለማምጣት ምን ልትረዱ ነው የሚገባው? ከመንግስትም ከሚመለከተው አካልም
መስበር መዝራትን በፊት አልተቀበልነውም ነበር። ከዛሬ በ2005 ስልጠና ላይ ነው የሰለጠነው። ያን ጊዜ እንደ ነውር ነገር አይተን ነበር። እንዴት ስንዴ በመስበር ይዘራል? እንዴት ይተከላል? እንዴት ደግሞ ምርት ያመጣል የሚለውን ነገር አላመንበትም ነበር። ከዛን ወዲህ በሙከራ ስንገባበት አሁን ያለ መስመር እኛ እንጠቀም። ይሄኛውም ደግሞ ፕላስተር አሁን በቅርብ ነው ዛሬ 3 ዓመት ምናምን ነው እንደ ሙከራ እንደዚህ አድርጉ ዘር ስታቸር በማለት በማበረታት ዘር እየሰጡን ይህም ለሙከራ ለ10 ሄክታር 5 ሄክታር ምናምን በዚህ እየተጠጋጋ ሄዶ ዘርም ደግሞ እያመጡ ኤንጂዎች የምርጥ ዘር እየመጡ እየሰጡን በዛ ተመረታርተን ነው ዘንድሮውን ያው ልጅ ነው የዘር እናቀረቡልን እንጂ በዛ ሁኔታ ያው ዘር በወቅት ለመምጣትና መዳበሪያ በወቅት የሚያስፈልገውን ያህል ይመጣልን እና የአረም መድኃኒቶች በወቅቱ ይቀርብልን በጣም ደስ ይለናል።
በጉብኝቱ ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ በተጨማሪ የኢፌድሪ መከላከያ ሚኒስትር አቶ ለማ መገርሳና የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመልስ አብዲሳም ተገኝተዋል። በመሰል የኩታ ገጠም የአስተራረስ ዘዴ የሚለማ እርሻ ማሳ ምርትና ምርታማነትን ከመጨመር አንጻር ከፍተኛ ውጤት ስላለው ሊበረታታ የሚገባ አሰራር መሆኑንም ነው የኢፌድሪ መከላከያ ሚኒስትር አቶ ለማ መገርሳ የተናገሩት።
ቆንቄኝ ጭጭታቱሬ ወልት ዱፍተኒ ክላስተራን ጃረምተኒ
ግብርናችን የተበጣጠሰ ነበር። በኩታ ገጠም አንድ ላይ ተደራጅታችሁ ትላልቅ ስራዎችን ሰርታችኋል። ይህንንም በአይናችን መመልከት ችለናል። እድገት መሰረቱ ከእንዲህ አይነት ጅማሮ በመሆኑ በጣም ተደስተንበታል። እናንተንም እንኳን ደስ ያላችሁ ልንላችሁ እንፈልጋለን።
ጉድንም ዋን መከሲራዋን ኢገሉፍ ከናፍ ጉዳ ዋን ገመኔፍ እስንል በገገመደን ስንጀችው ወርባና
የኩታ ገጠም ማሳ የእርሻ ዘዴ ማለት አንድ አካባቢ ላይ የሚገኙ አርሶ አደሮች በአንድ አይነት አዝዕርትና ተመሳሳይ የአስተራረስ ዘዴ ምርትና ምርታማነት እንዲጨምር በጋራ የሚያለሙት የእርሻ ሂደት መሆኑም ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
አድማጮች አሁን አጫጭር ዜናዎች እናሰማለን። ከመላ ዓለም የገዘፈ ኢኮኖሚ ያላቸው ዩናይትድ ስቴትስና ቻይና የጥርስን በጥርስ አይነት የቀረጥ ጦርነቱን አቁመው አዲስ የንግድ ስምምነት ለማድረግ ዋሽንግተን ቻይናን በግማሽ መንገድ ያለችውን እንድታገኛት ቻይና ዛሬ ጥሪ አቅርባለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ገንግ ሹዋንግ ዩናይትድ ስቴትስ ከቻይና ጋር ተስማምታ ሁለቱንም ሀገሮች በሚጠቅም የንግድ ግንኙነት እንደምትቀጥል ተስፋ አደርጋለሁ ብለዋል። ሁለቱም ሀገሮች የሚያካሂዱት የንግድ ንግግር በመጪው ወር ዋሽንግተን እንዲቀጥል ቀጠሮ የተያዘ ቢሆንም የቻይና ጥሪ ዩናይትድ ስቴትስን ወደ አዲስ ስምምነት ያመራ እንደሆነ አጠያያቂ ነው። ዩናይትድ ስቴትስና ደቡብ ኮሪያ በቅርቡ ሲያካሂዱት የቆየ ወታደራዊ ልምምድ አብቅቷል። የሰሜን ኮሪያን ጉዳይ እንዲከታተሉ የተወከሉ ከፍተኛ የዩናይትድ ስቴትስ ልዑክ በደቡብ ኮሪያ መዲና ሶል ይገኛሉ። ከሰሜን ኮሪያ ጋር እንዲደረግ ሲጠበቅ የነበረውን የስራ ንግግር ለመቀጠል የተመቻቸ ይመስላል። ከሰሜን ኮሪያ ምላሽ እንዳገኘን ስራ ለመጀመር ዝግጁ ነን ሲሉ የሰሜን ኮሪያን ጉዳይ የሚከታተሉት የአሜሪካ ልዑክ ስቲቨን ቢገን ተናግረዋል። በደቡብ ኮሪያ የሶስት ቀናት ጉብኝት ለማካሄድ ትላንት ሰውል ገብተዋል።
የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ሊጠናቀቁ የቀሩን ጥቂት ደቂቃዎች ናቸው። የስንብት ዜማ እንጋብዛለን። ጸጋዬ እሸቱ ነው። አሁን እየሰማችሁት ባለው የጸጋዬ እሸቱ ወርቀ ዘቦ ነው የምንሰናበተው። የትግርኛ ስርጭት ይሄ እንዳበቃ ይከተላል። በእኛ በኩል ለነገ ምሽት ከምሽት 3 ሰዓት ላይ እንገናኝ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐዬ ነን።
ከፕሮግራሙ ዋና አዘጋጅ ትዝታ በላቸው እንዲሁም ከሌሎች ባልደረቦቻችን ጋር መልካም ምሽት፣ ደህና እደሩ እንላለን። We'll be right back.
I'm